ስለ ቃል ኪዳን ነው ዛሬ ትንሽ የምንመለከተው። ትዳር ያለ ቃል ኪዳን መቼም አይሆንም። እንኳን ትዳር ቀርቶ ጌታ እግዚአብሔር እንኳ እናንተና እኔን ልጆቹ ያደረገን በቃል ኪዳን ነው። ስሙ ይባረክ። እሱ ታማኝ የሆነ አምላክ። እኛ ብዙ ጊዜ አፍርሰናል ቃል ኪዳናችንን፣ እሱ ግን አንድም ቀን አላፈረሰም እና ቃል ኪዳን ልጆቹ ነን። ያም የሆን ነው በጌታ በኢየሱስ ክርስቶስ ጽድቅ ነው። እግዚአብሔር ይመስገን። እንኳን ደህና መጣችሁ ሁላችሁም። እንግዲህ ማንም አያየኝም ብላችሁ አታንቀላፉ፣ በደንብ አዳምጡኝ። ብቻዬን ብለፈልፍ ግፍ ይሆንባችኋል። ኖ ትዝታ መኝታ የለም፣ ዛሬ መኝታ የለም። ኦኬ ጋብቻ እንደ እግዚአብሔር ቃል ይልና በዛ ስር ያለው ርዕስ የጋብቻ ቃል ኪዳን ምንነት የሚል ነው። የጋብቻ ቃል ኪዳን፣ ስለ ቃል ኪዳን ዛሬ በሰፊው እንማራለን። በጣም ሰፊ ትምህርት ነው ይዤላችሁ የመጣሁት። ኖት ብትወስዱ ይጠቅማችኋል። ሄዳችሁ ሌላውን ለማስተማር ሼር ለማድረግ ትችላላችሁ። ዛሬ እስቲ ቃሉን ላንብብ። መጀመሪያ ወደ ሌላ ከመሄድ በፊት ቃሉን ላንብብና እንጸልይ። ምሳሌ ምዕራፍ 2:17 አንዱ ጥቅስ ነው ስለ ቃል ኪዳን የሚናገር። ይሄም ደግሞ ከኛ በእኛና በእግዚአብሔር መሀል ስላለው ቃል ኪዳን ነው። ምሳሌ 2:17 በጋለሞታ ሴት ምሳሌ ነው የሚናገረው። ከጋለሞታ ሴት አንተን ለመታደግ ቃሏን ከምታለዝብ ከሌላ የቱም ሴት የሕፃንነት ወዳጇን የምትተው የአምላኳንም ቃል ኪዳን የምትረሳ ይላል። የአምላኳን ቃል ኪዳን የምትረሳ ቤቷ ወደ ሞት ያዘነበለ ነው። የአምላኳን ቃል ኪዳን በጣም በጣም ቆንጆ ጥቅስ ነው። ሌላው ጥቅስ ሚልኪያስ ምዕራፍ 2 ላይ ያለ ነው። ከቁጥር 13-16 ሚልኪያስ 2ን አነባለሁ። ከቁጥር 13 ይህን ደግሞ አድርጋችኋል ይላል እግዚአብሔር ሕዝቡን ሲወቅስ፣ እግዚአብሔር ቁርባኑን ዳግመኛ እንዳይመለከት ከእጃችሁም በደስታ እንዳይቀበለው መሰዊያውን በእንባና በልቅሶ በሐዘንም ትከድናላችሁ። እናንተም ስለ ምንድን ነው ብላችኋል፣ ሚስትህ ባልንጀራህና የቃል ኪዳንህ ሚስት ሳለች ሆና ሳለች እርሷን አታላታልና እግዚአብሔር ባንተና በልጅነትህ ሚስት መካከል ምስክር ስለሆነ ነው። ሚስትህ ባልንጀራህና የቃል ኪዳንህ ሚስት ናት ይላል። ይሄኛው ደግሞ በባልና ሚስት መሀል በእግዚአብሔር ፊት ስለሚደረገው ቃል ኪዳን የሚናገር ቃል ነው። ጌታ እግዚአብሔር አምላካችን ና አስተምረን፣ ፕሮግራሙን ተረከብ። ልባችን እንዳይባክን፣ ሀሳባችን እንዳይሰራጭ አንተ ሰብስበን። መንፈስ ቅዱስ ይህ ቤትህ ነው፣ ይህ አንተ አዳራሽ ነው፣ ይህ አንተ ማደሪያ ነው። አንተ ተረከበን በኢየሱስ ስም አሜን።
Congratulations, you won.
በዛሬው ዘመን ይቅርታ አልኩልኝ፣ ይሄ ኮመርሻል ነው። በዛሬው ዘመን በህብረተሰቡ መሀል የተረሱ ብዙ ቃላት አሉ። አንደኛው ቃል ኪዳን የሚለው ነው። ቃል ኪዳን ተረስቷል፣ ዋጋም አይሰጠውም። ታላላቅ የሆኑ የእግዚአብሔር ሰዎች የተጠቀሙበት የኖሩበት ትልቅና ጠቃሚ ቃል ኪዳን ነው። ቃል ኪዳን ማለት እስከ ሞት ድረስ ዘለቄታ ያለው የማያቋርጥ የማይበጠስ የማይፈታ ውልና ስምምነት ነው። ቃል ኪዳን የሞት ጎዳና ነው። ሞት እስኪለየን ድረስ የሚባልበት ምክንያት ይሄ ነው። ትልቁ ምሳሌያችን አዲስ ኪዳን የምንለው ነው። አዲስ ቃል ኪዳን ማለት ነው። ኢየሱስ ክርስቶስ በደሙ ሲዋጀን በሱ በክቡር ደሙ ዋጋ የታተመበት በፍቅር የታተመበት እኛን ለማዳን የመጣበት አንኮንዲሽናል የሆነ ቃል ኪዳን በቀራንዮ መስቀል ላይ ያየ ነው። ለሰው ከዚህ የሚበልጥ ፍቅር የለም ይላል። ሰው ለወዳጁ ነፍሱን ከመስጠት በስተቀር ይላል ዮሐንስ ወንጌል። ያ ነው ቃል ኪዳን የሚባለው። ጌታ ሕዝቡን ለማዳን የገባው መሐላ በመስቀሉ ሞት የመሰከረበት። ሰዎች ቃል ኪዳን ምን እንደሆነ ስለማያውቁ በጣም አቅለው ይመለከቱታል። ለገቡትም ቃል ኪዳን ታማኝ ሆነው ለመኖር ያዳግታል። እንደ ቀላል ነገር ይገቡበታል። ጥቅማቸው፣ ግለኝነታቸው ሲነካ ጥለውት ይሄዳሉ። ቃል ኪዳን ውል ነው። አንዳንድ ቃላቶች አሉ፣ እነሱን ለአብራራ መጀመሪያ ስለ ቃል ኪዳን የሚናገሩ ከቃል ኪዳን ጋር የተያያዙ አንዳንድ ቃላቶች አሉ። የመጀመሪያው የዕብራይስቱ ቃል ቤሪት የተባለው ቃል ነው። ቤሪት ቃል ኪዳን ማለት ነው። በሂብሩ ካቨናንት ወይ ፕሮሚስ፣ ተስፋ፣ ቃል መስጠት ወይም መሐላ ማለት ነው። ቤሪት ለአብርሃም እግዚአብሔር የሰጠው በመጀመሪያ ቤሪት ይባላል። አብርሃምን ልዩ ሕዝብ አደርግሃለሁ፣ ልጆች እሰጥሃለሁ፣ መሬት እሰጥሃለሁ፣ የእግዚአብሔር ጥበቃ በሄድክበት ሁሉ በአንተ ላይ ይሆናል ብሎ እግዚአብሔር ለአብርሃም ቤሪት ሰጠው፣ ቃል ኪዳን ሰጠው። ይኸውም ቃል ኪዳን አንድ ጌታ ለሎሌው የሚያደርገው መሐላ ነው። በፍቅሩ በምህረቱ በርኅራሄው አንድ ትልቅ ንጉሥ ወደ ታች ወርዶ የቤቱን ሎሌ አገልጋዩን ጠርቶ የሚሰጠው የተስፋ ቃል ነው። ከአብርሃም የሚጠበቀው አንድ ነገር ብቻ ነው፣ መታዘዝ። እግዚአብሔር ምንም እንኳን ቃል ኪዳኑን ለአብርሃም ቢሰጥ ዞሮ ዞሮ ቃል ኪዳኑ ለሕዝብ ነው፣ ለእስራኤል ሕዝብ ነው። የአብርሃም ልጆች ተብለው በዚያን ዘመን ዛሬም በአዲስ ኪዳን ውስጥ የአብርሃም ልጆች ተብለን የአብርሃም በረከት ዛሬም ለእናንተና ለእኔ ነው ሆኗል እና ይህ ቃል ኪዳን በግላችን ይዘነው የምንሮጠው አይደለም። የእግዚአብሔር ሕዝብ እንደመሆናችን መጠን ምንም እንኳ የተቀበልነው በግላችንም ቢሆን የምንኖረው ግን ያንን ቃል ኪዳን በህብረት ነው ከእግዚአብሔር ሕዝብ ጋር። ቤሪት ይሄ ነው ቃል ኪዳን የሚለው የዕብራይስጡ ኮንሴፕት ይሄ ነው። የግሪኩ ደግሞ በግሪክ ዲያቴኬ የሚል ቃል ነው። ዲያቴኬ ያው ቃል ኪዳን ካቨናንት ማለት ነው። የአዲስ ኪዳኑ ካቨናንት ቃል ኪዳን እምነትና መታዘዝ ይጠይቃል። የምንገባበት በእምነት ነው፣ የምንኖረው በእምነት ነው። እምነትና መታዘዝ ይሄም የአዲስ ኪዳኑ አንኮንዲሽናል ነው። ያንን ቃል ኪዳን ለማግኘት እናንተና እኔ ያደረግነው አንዳች ነገር የለም። እግዚአብሔር በምሕረቱ ፈለገን፣ አገኘን፣ ወደደን፣ በምሕረቱ መረጠን፣ አዳነን። በምሕረቱ እንቆማለን፣ እንወጣለን፣ እንገባለን፣ እንተነፍሳለን። በምሕረቱ ሰማይ ጠሏን ትልካለች፣ አዝመራው ያብባል፣ ስንዴው ይመረታል። በምሕረቱ በምሕረቱ ቆመን እንሄዳለን። በጸጋው በምሕረቱ ትልቅ ትርጉም አለው። በክርስቶስ ኢየሱስ ያገኘነው ቃል ኪዳን ዲያቴኬ ልዩ ትርጉም አለው። ክርስቶስ ነው የፈጸመው። ክርስቶስ ነው ያስቻለን። ከኔና ከእንዳንተ አንዳች ነገር ለዚህ አስተዋጽኦ ያደረግነው ነገር የለም። ስለ አዲስ ኪዳኑ ዲያቴኬ ለማንበብ ከፈለጋችሁ ጊዜ ሲኖራችሁ ገላትያ ምዕራፍ ሶስትን፣ ምዕራፍ አራትን፣ ሮሜ ምዕራፍ ዘጠኝን፣ ሌሎችን ብዙ ብዙ ክፍሎች አሉ። እነዚያን አንብቡ። በዕብራይስጥ ቤሪት፣ በአዲስ ኪዳን ዲያቴኬ። ሌላው ደግሞ አሃብ የሚለው የሂብሩ ቃል ነው፣ ፍቅር ማለት ነው። ፍቅር ራሱ የቃል ኪዳን አባባል ነው። ፍቅር ራሱ የቃል ኪዳን አባባል ነው። ፍቅር ከሌለ ምንም ነገር መስራት እንደማይቻል የእግዚአብሔር ቃል ይናገራል። አሃብ የሚለው ቃል ከዕብራይስጡ ሌቭ ከሚለው ቃል የመጣ ነው። ሌቭ ልብ ነው። ፍቅርና ልብ የተያያዙ ናቸው። እንደ ዕብራይስጥ ባህል የስሜት ማህደሩ ልብ ነው። በሙሉ ልቤ እወድሻለሁ እንላለን በባህላችን። የት አገር ነው ደግሞ በሙሉ ኩላሊቴ እወድሃለሁ ነው የሚባለው? በዛ ባህል የፍቅር ማህደር የሆነው ኩላሊት ነው። በሙሉ ኩላሊቴ እወድሃለሁ ይላሉ የዛ ሀገር ያሉ ባሎችና ሚስቶች። የእኛ ግን የልብ ነው። ከልብ የመጣ ከልብ የመነጨ ለምንወደው ቤተሰብ ለሆነ ሰው የምንሰጠው ፍቅር ነው። አዎ፣ ዘዳግም ምዕራፍ 4:7 ላይ እግዚአብሔር አምላክህን በሙሉ ልብህ፣ በሙሉ ነፍስህ፣ በሙሉ ኃይልህ ውደድ ይላል። በሙሉ ልብ። ስለዚህ ፍቅርና ልብ የተያዙ ናቸው። በተለይ በእኛ ሀገር ባህል መልካም። ስለዚህ ፍቅር እና ቃል ኪዳን የተያያዙ ነገሮች፣ የተወሳሰቡ ነገሮች ናቸው። ሌላው ወዳጅነት፣ ጓደኝነት የምንለው ነው። ያም የቃል ኪዳን መግለጫ ነው። ከአንድ ሰው ጋር ስትወዳጁ ላትከዳዱ፣ አንዱ ሌላውን ላይጎዳ ልትጠባበቁ ነው ወዳጅ የምትሆኑት። እንዳለ ወዳጅ በዘመኑ ከተገኘ፣ በአሁኑ ጊዜ አስቸጋሪ ነው የልብ ወዳጅ ማግኘት። ሌላው ከቃል ኪዳን ጋር የተያያዘ ሻሎም የሚለው ቃል ነው። ሻሎም ሰላም ማለት ነው። ሻሎም የቃል ኪዳን አባባል ነው። በጎነትን፣ ደግነትን፣ ጥበቃችሁን የሚመኝላችሁ ነው። ሻሎም ፍጹም መሆን፣ ፍጹም ሁን ነው የምትሉት። አንድን ሰው ሻሎም ስትሉት ኮምፕሊት ሁን፣ ሁሉ ነገር ይሟላልህ፣ ጤንነት ይኑርህ፣ ሰላም ይኑርህ፣ ጥበቃ ይኑርህ፣ ብልጽግና ያንተ ይሁን፣ ሁሉም ነገር ይሟላልህ፣ እረፍት ይኑርህ፣ ቁጣ፣ ንዴት፣ መወራጨት ከአንተ ይራቅ። ሻሎም በጣም በጣም ጥልቅ የሆነ ቃል ነው። ስለዚህ እስራኤል ሀገር ስትሄዱ ሰው ሁሉ ሻሎም ነው የሚባባለው። ሰውን ሀይ አትበሉ፣ ሀይ ትርጉም የለው። ሀይ የአረማውያን የአህዛብ አባባል ነው። ሀይ ሻሎም ስትሉ ግን ዘህልቁ ምዕራፍ 6 ከቁጥር 24-26 ያለውን ያንን የእግዚአብሔርን ሰላም ነው ለሰው የምትመኙት። እግዚአብሔር ይጠብቅህ፣ ይባርክህ፣ ይጠብቅህ፣ ፊቱን ያብራልህ፣ ሰላሙንም ይስጥህ ምንለው በረከቱ። ስለዚህ ሻሎም በሉ ሰውን። ያን ሁሉ ነገር ነው የምትመኙለት። ሻሎም ውስጥ ደግሞ ሄሎማ የስልክ ናት። ሄሎ የስልክ ናት። እሷ የቴሌኮሙኒኬሽን አባባል ናት። ሻሎም ኢዝ ቤተር። መልካም። ስለ ቃል ኪዳን ትንሽ አንድ ነገር ልናገር። በሀገራችን አብሮ መብላት እንኳ ራሱ የቃል ኪዳን ምልክት ነው። አብሮ አንድ ማዕድ ዙሪያ ቀርቦ እንጀራ መቁረስ፣ ያ በየጊዜው መሀላ ታድሳላችሁ። ከአንድ ሰው ጋር አንድ ገበታ ላይ ቀርባችሁ ስትበሉ፣ ይሄ ስትበሉ ስል ይሄ ሳንዱች አበላል አይደለም። አንዳንድ ሳንዱች ይዛችሁ የምትገምጡትን አይደለም። ከአንድ መሶብ ተቆርሶ በሳህን ተጨልፎ የሚመጣው ወጥ ከዛ ውስጥ ወጡን ጨልፎ ከአንድ ሳህን ውስጥ አብሮ መብላት እንደ ሀገራችን፣ ያ እንጀራ አብሮ መቁረስ የቃል ኪዳን ምልክት ነው። ገሌ አብሮኝ በልቶ እንዲህ አድርገኝ ይላሉ። አንዳንድ ሰዎች እንኳ ሲበደሉ አንድ ማዕድ አብረን ቀርበን ቆርሰን እንደዚህ ያድርገኝ ይክዳኝ ይላሉ ሰዎች። ጌታ ኢየሱስም ብሎታል ስለ ይሁዳ፣ ከማዕዴ አብሮ እጁን የሚዘረጋ እሱ ይከዳኛል ብሏል። እና ብዙ ባህሎች አሉ ልንጠብቃቸው የሚገባ። እነዚህን አንዳንድ ጥሩ ባህላት መጠበቅ ያስፈልጋል፣ ለልጆቻችን ማሳለፍ ያስፈልጋል እንጂ ዝም ብላችሁ የመጣውን ሁሉ የፈረንጅ ባህል በጎ እንደሆነ አትውሰዱት። ሌላው ቃል ኪዳን በአማርኛችን ቃል ኪዳን ገቡ ነው የምንለው። በዕብራይስጡ ግን ቃል ኪዳን መቁረጥ ነው። ከራት ከራት መቁረጥ፣ ቆረጠ ማለት ነው። ቃል ኪዳን ይቆረጣል። ምን ማለት ነው? ሁለት ወገኖች ቃል ኪዳን በሚገቡበት ጊዜ አንደኛ እንስሳ ይታረዳል። ደም ካልፈሰሰ ስርየት የለም፣ እርቅ የለም። እንስሳ ይታረድና የዛ የእንስሳ ስጋ እኩል በኩል ሁለት ቦታ ይከፈልና ግማሹ በግራ በኩል ግማሹ በቀኝ በኩል መሬት ላይ ይነጠፋል። ነዚህ ቃል ኪዳን የሚገቡ ሰዎች ተያይዘውና በዛ በስጋው መሃል ደሙን እየተራመዱ ያንን ስጋ የተነጠፈውን ስጋ ግራና ቀኝ ያለውን በዛ መሃል አብረው አልፈው ይሄዳሉ። በዛን ጊዜ ምን ነው የሚሉት? ይሄንን ቃል ኪዳን ባላከብር ብከዳ ስጋዬ እንደዚህ እንስሳ ስጋ ይቆራረጥ፣ ደሜም እንደዚህ እንስሳ ደም ይፍሰስ ማለት ነው። ትርጉሙ ይሄ ነው። ስለዚህ ቃል ኪዳን ቆረጡ ይባላል። የተቆረጠው ከብቱ ነው፣ እንስሳው ነው። ግን እነሱ ቃል ኪዳን ቆረጡ። ይህን ቃል ኪዳን የሚሽር እንደዚሁ ሕይወቱ ይቆራረጥ ለማለት ነው። ቃል ኪዳን ማጽናት እንላለን፣ ቃል ኪዳን መስጠት፣ ቃል ኪዳን ማወጅ፣ መማል፣ ማረጋገጥ፣ እነዚህ ሁሉ የተመሳሰሉ ቃላት ናቸው። በሀገራችን ባህል ሰዎች ለመማል ሲፈልጉ ቡና ወይም ውሃ መሬት ላይ ያፈሱና እንደዚህ ባደርግ እንደዚህ ያፍሰኝ ይላሉ። ወይም የልጄ ደም እንዲህ ይፍሰስ ወይም የእኔ ደም እንዲህ ይፍሰስ ብከዳ። ድሮ ነው፣ ድሮ በህዝቡ በቃሉ በሚጸናበት ጊዜ የዛሬው የሸፍጥና የኢኮኖሚ ዘመን መጣና መቀባጠር ጀመር። የጥንት አባቶች ቃል ኪዳን አክባሪ ነበሩ፣ ቃላቸውን አክባሪ ነበሩ። የጥንት አባቶች የተናገሩት መሬት ጠብ አይልም ይባላል። እንዲያውም የተናገሩት ከሚቀር የወለዱት ቢሞት ይሻላል ይባላል። ይህን ያህል ቃል አክባሪ ነበሩ የድሮ ሰዎች። የተናገሩት ከሚጠፋ የወለዱት ይጥፋ ብሎ ይጠሩት ነበር። የፖለቲካው ዓለም ከመጣ ወዲህ ነው እውነቱና ውሸቱን መለየት አስቸጋሪ ሆነብን። እንዲያውም ቁርአን ውስጥ ነቢዩ መሐመድ የሚለው አስደናቂ ነገር አለ። ቀኑ ሲመሽብህ እያብራራሁት ነው፣ ቃል በቃል አይደለም ኮትም አደረገው። ቀኑ ሳይመች ሲቀር ነገሮች ሲያስጨንቁ እሺ በልና ውል ፈርም፣ በኋላ ግን ቀን አልፎ ሲመችህ ውሉን ቅደድና በለው ይላል። በዚህ ምክንያት ነው የሚድል ኢስት ውል ይፈረማል ይሰረዛል፣ ይፈረማል ይሰረዛል፣ ይፈረማል ይሰረዛል። ቁርአኑ ስለሚያዝ ነው። መጽሐፍ ቅዱሳችን ግን ያለ ደም ስርየት የለም ይላል። በኢትዮጵያ አብዮት ዘመን በዛ ዘመን የነበራችሁ ሰዎች ደም ካልፈሰሰ ስርየት የለም እያሉ መጽሐፍ ቅዱስ ኮት እያደረጉ ነበረ ሰው የሚገሉት። ሌላው ቃል ኪዳንና ደም የተያያዘ ነው። ይህን ነካ ነካ አድርጌው አልፋለሁ፣ ምክንያቱም ብዙ ትምህርት ነው ያለን። ቃል ኪዳንና ደም ሁልጊዜ የተለያየ ነው፣ አይለያይም። ሁልጊዜ የተያያዘ ነው፣ አይለያይም። የወንድ የቃል ኪዳን ምልክት ለአብርሃም የተሰጠው መገረዝ ነው። መገረዝ ነው። ወንድ ልጅ በሚገረዝበት ጊዜ ይደማል። የቃል ኪዳኑ ምልክት መገረዝ ነው። ሲገረዝ ደግሞ ይደማል። የተያያዘ ነው። የወንዱ ልጅ መገረዝ፣ ሌላው ደግሞ የሚገረዝበት ቦታ አንድ ቦታ ነው። ጣቱን አይደለም የሚቆረጠው፣ ወይም ጆሮውን አይደለም የሚቀነጀበው ጣቱንም ቢቆረጥ ይደማል። ነገር ግን እግዚአብሔር አንድ ልዩ ስፍራ ነው ይገረዝ ያለው። ለምን? ቃል ኪዳን ከትውልድ ጋር የሚሄድ ስለሆነ ቃል ኪዳን ለልጅ ልጅ መተላለፍ ስላለበት ወንድ በመውለጃው አካል ላይ ነው የሚገረዘው። በመውለጃው አካል ላይ ይገረዛል። ያም ማለት ከመድማቱም ሌላ ቃል ኪዳኑ ለልጅ ልጅ ይተላለፋል። ሴት ልጅም እንዲሁ ትደማለች። እንግዲህ እኔ ደፍሬ ነው የምናገረው፣ ሰለጠን ካልን አይቀር ሴት ልጅም ድንግልናዋ ሲወሰድ ትደማለች። ያም ቃል ኪዳን ነው። ከዚያ ሰው ጋር ቃል ኪዳን እንደምትገባ እግዚአብሔር ራሱ የፈጠረው አስደናቂ ነገር እኮ ነው። አስደናቂ መጀመሪያ ለደማችለት ሰው ለሱ ቃል ኪዳን እየገባች ነው። ካላንተም ሌላ አላወቅኩም እስከ ዛሬም፣ አሁንም ደግሞ ይሄውና ደሜ ቃል ኪዳኔ ነው። የኢብራይክ ኢንተርፕሬቴሽን ይሄ ነው። በዚህ ምክንያት ነው ድንግልና በጣም እንደ ብርቅ ነገር የሚታየው። በአገራችን ባህል እንደምታውቁት የሰርጉ ማግስት ሚዜዎቹ በጠዋት ተነስተው የደሙን ሻሽ ይዘው አሁን ሮዝ አርጋችሁታል፣ ሮዝ ፍላወር ይያዝና ጥሩ ነው። ሮዝ ፍላወርም ሲምቦል ነው። ወደ ሙሽሪት ወላጆች ቤት ይኬድና የምስራችሁ ይነገራል። የምስራችሁ ምን ላይ ነው? ልጃችሁ በጣም ነው ያዛችኋት፣ በደንብ ነው ያሳደጋችኋት፣ ይኸውና አስከብራችኋለች፣ የቃል ኪዳኑ ምልክት ደግሞ ይሄውና ተብሎ ለእናት ለአባት ይሰጣል። እኔ አንድ ጊዜ ሚዜ ሆኜ እንዲያል ነገር ደርሶብኛል። እና ያንን የደሙን ሻሽ ይዘን ስንሄድ የልጅቱ ወላጆች ቁጭ ብለው ሌሊት ምንም ያህል ሽንጥ ስጋ ተሰቅሏል፣ መጠጥ ተደርድሯል፣ ምን አይነት ምግብ ተዘጋጅቷል፣ ግን ቁጭ ብለው ይጠብቁ ነበር። አክስቶች፣ አያቶች፣ አጎቶች፣ ዘመዶቿ ሁሉ እና ያንን ሻሹን በሚያዩበት ጊዜ ማልቀስ ጀመሩ። የደስታ ለቅሶ ነው። ልጃችን አኮራሽን፣ ተባረኪ ነው ነገሩ። አንዳንዶቻችሁ ምነው አይናችሁ ፈጠጠ? ይሄ እኮ ባህላችን ነው የማወራላችሁ። የሀገራችንም ባህል ነው የማወራላችሁ፣ የጥንቱን። ከዛሬ ይደሰታሉ። ምግብ ይበላል፣ ይዘፈናል፣ ብዙ ነገር ይቀጥላል። ሚዜዎቹም ይሸለማሉ። በጥንቱ ባህላችን ጋሻ መሬት የመሳሰለ ይሸለሙ ነበር። ቀጥሎ ደግሞ ጠመንጃ፣ አገራችን ውድ ስለሆነ ለሚዜው ጠመንጃ፣ መትረየስ ሽልማት ይሰጣል። አሁኑ ዘመን የሚደረገው ግን ወርቅ ነው። ወርቅ ቀለበት እንደዚህ ይሰጣል። የምስራች ይዞ ለመጣው ሚዜ ድንግልና እጅግ የከበረ ነበረ። በእስራኤልም ክብር ነው። ማርያም የጌታችን እመቤት ታውቃላችሁ። ጌታን ባረገዘችበት ጊዜ ዮሴፍ የተሰማው ችግር ከማጋልጣት እንዲሁ በሽፍን ልተዋት ብሎ ባሰበበት ጊዜ ነው የእግዚአብሔር መልአክ መጣና አይዞ ዮሴፍ ብሎ ሚስትህን ውሰድ ብሎ የፈቀደለት እና የወሰዳት። አያችሁ ድንግልና በመጽሐፍ ቅዱሳችንም ክቡር ነው። ዞሮ ዞሮ ወንዱ ሲገረዝ ይደማል። እሱ እግዚአብሔር ለአብርሃም በሰጠው ቃል ኪዳን መሰረት ሴቷ ደግሞ ስታገባ ለመጀመሪያ ጊዜ ትደማለች። ቃል ኪዳን ነው እሱ። ደም ካልፈሰሰ ስርየት የለም የሚለው እግዚአብሔር ቃል በፍጥረታችንም ውስጥ አብሮ ተቀነባብሮ እናለን። እግዚአብሔር ይመስገን። አንድ ጊዜ አንደኛ ሚዜ ሆንኩና እንዴት የደም ሻሽ ይሰጣል እንደው ሃይጂኒክም አይደለም ነገሩ ብዬ ሮዝ አበባ ይዤ ሲሄድ የሙሽራው አጎት ተንደርድሮ መጥቶ አንገቴን አነቀኝ። ማን ነው የምታታልለው? ከየት ያመጣኸውን ይሄ አበባ? ሂድና አሁን የደሙን ሻሽ ዘና ብሎ ተመልሼ ገብቼ ያንን የደም ሻሽ ይዤ መጣሁ። ይህን ያህል ሲሪየስ ናቸው ለማለት ነው። አገራችን በተለይ ከከተሜ ውጭ የሚኖሩ ሰዎች በጣም ሲሪየስ ናቸው። ለምንድን ነው? ሁሉ ቃል ኪዳን ነው። የቃል ኪዳን ጉዳይ ስለሆነ ነው። መልካም። ከዚህ ቀጥዬ እንግዲህ ወደ ቃል ኪዳኑ ነጥብ ልግባና መጽሐፍ ቅዱሳችን የተለያየው ቃል ኪዳን አለው። ወደ ሰባት ይሆናሉ። እግዚአብሔር ከሕዝቡ ጋራ ያለ ቃል ኪዳን ምንም ነገር አያደርግም። ለምሳሌ ከአዳም ጋር የገባው ቃል ኪዳን አለ። ልናነበው ጊዜ የለንም። ይሄ ሁሉ ይሄ ራሱ የአንድ ሳምንት ትምህርት ነው። ዘፍጥረት ምዕራፍ 2 ላይ ከቁጥር 4 እስከ 17 ለአብርሃም ለአዳም የገባው ቃል ኪዳን አለ። ሁለተኛ ለኖህ የገባለት ቃል ኪዳን አለ። ከዘፍጥረት 6 እስከ 9 መሃል ያለውን ብታነቡ ሶስተኛው ለአብርሃም የገባለት ቃል ኪዳን ነው። ዘፍጥረት 12 15 17 22 ላይ የምታነቡት ነው። ለአብርሃም የገባለት ቃል ኪዳን ቅድም ጠቅሼዋለሁ። ሌላው ለሙሴ የተሰጠ ቃል ኪዳን አለ። ለዳዊት የተሰጠ አለ። በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ደግሞ ለአቅለሲያ የተሰጠ አለ። ለቤተ ክርስቲያን የተሰጠ ቃል ኪዳን አለ፣ በቀራኒዮ ደም የተገዛ እና ሰባተኛው የጋብቻ ቃል ኪዳን ነው፣ በባልና ሚስት መሀል የሚደረግ። ዛሬ ትኩረታችን ነካ ነካ ብናረጋቸውም ሌሎችም ትኩረታችን ጋብቻ ቃል ኪዳን ላይ ነው። በቀሪው ሰዓቴ ይህንን አብራራለሁ። የተኛችሁ ካላችሁ እስቲ እጃችሁን አሳዩ። ትዝታ አለች? ተኝታለች? ትዝታ ካልተኛሽ ምልክት ስጭኝ እስቲ። ሄዳለች ማለት ነው። እሺ፣ ኦኬ፣ ጉድ፣ ኦልራይት። መልካም። እነዚህ ቃል ኪዳናት እያንዳንዳቸው አንዱ ከሌላ ጋር ይመሳሰላሉ። የሚመሳሰሉባቸው አምስት ነጥቦች አሉ። እነዚህን ጆት አድርጉ። አምስት ነጥቦች የሚመሳሰሉበት አለ። እያንዳንዱ ቃል ኪዳን ውስጥ እነዚህን አምስት ነጥቦች ታገኛላችሁ ማለት ነው። የመጀመሪያው ነጥብ መለየት ነው። መለየት፣ ለጊዜው መለየት በሉና ጻፉ፣ እኔ አብራራዋለሁ። የመለየት ጉዳይ። ሁለተኛው አዲስ ስያሜ ነው፣ አዲስ ስም ማግኘት። ሶስተኛው የቃል ኪዳኑ ውል፣ ቃሉ ራሱ ይሄን አደርጋለሁ ይሄን አላደርግም የሚለው ቃሉ ራሱ። አራተኛው ማህተሙና ምልክቱ ነው። አንድ ቃል ኪዳን መታተም አለበት፣ ምልክት ያስፈልገዋል። ለምሳሌ የባልና ሚስት ምልክት ቀለበት ነው ብንል በባህላችን ያ እንግዲህ እንደ ማህተም መሆኑ ነው። አምስተኛው ነጥብ ለልጅ ልጅ መተላለፉ ጉዳይ ነው። ቃል ኪዳን ለልጅ ልጅ መተላለፍ አለበት፣ መወረስ አለበት። እነዚህን አምስት ነጥቦች እያንዳንዳቸውን ከነኚህ ከቃል ኪዳኖች ጋር እያመዛዘንኩ አሳያችኋለሁ። የመጀመሪያው መለየት። ለምሳሌ አዳምን እግዚአብሔር ከአፈር ሰራው ይላል። ምንድን ያደረገው? ከአፈር ለየው። አዳም የሚለውን ለየው፣ መለየት። ከአፈር ለየው እና ሰው አድርጎ የህይወት እስትንፋስ ጨምሮበት እፍ ብሎበት ሰው አድርጎ ፈጠረው ይላል። ለየው። ቃል ኪዳን ይሄን ያደርጋል። ከአሮጌ ውስጥ ወጥተን አዲስ ነገር ውስጥ እንገባለን። በአፈር ውስጥ ጭቃ ውስጥ እስትንፋስ ይጨምርበትና እፍ ብሎ ሌላ አዲስ ፍጥሩ አደረገው። ቆሻሻ አፈር የነበረውን አውጥቶ አዲስ ፍጥረት አድርጎ አበጀው፣ አዳምን ማለቴ ነው። ይህን ያደረገው ጌታ ያህዌ ራሱ በራሱ በጎ ፈቃድ ነው። መለየት። ስለዚህ አዳምን ለየው። ሔዋንንም እንደዚሁ ሲፈጥራት ለያት፣ ከአዳም ጎን አወጣና ለያትና ከዛ በኋላ ሴት ትባያለሽ ብሎ ስም ሰጣት። ቃል ኪዳን ውስጥ ሁልጊዜ መለየት አለ። ጋብቻው ስንመጣ በተለይ ዘረዝረዋለሁ። ቃል ኪዳን ስትገቡ ከድሮ ቦይ ፍሬንድ መለየት ያስፈልጋል፣ ወይም ከድሮ ገርል ፍሬንድ መለየት ያስፈልጋል። አንድ ሰው የድሮ ገርል ፍሬንዱን ፎቶግራፍ ቦርሳ ውስጥ ይዞ ይዞራል። ምን የመሰለች ሚስት አለችው፣ ጨዋ ሚስት። ይቺ ማን ናት ብዬ ስጠይቀው የድሮ ገርል ፍሬንዴ ናት አለ። ምን ታደርጋለች ቦርሳ ውስጥ አልኩት። አይ እንዲያው ነው ይዣት የምዞረው አለኝ። እንዴት እንዲያው ይዛት ትዞራለህ? ልብህ አሁንም እሷ ጋር ቢሆን ነው እንጂ አዲሷ ሚስትህ ለመሆኑ ምን ትላለች አልኩት። አይ እሷ ምንም አትልም አለ። አንድ ቀን ሚስትየዋ በአንድ ነገር የተነሳ ተናደደች እና ይህችን ቅል ፎቶግራፏን ይዞ ይዞራል ብላ ተናገደች ሚስትየዋ። መለየት ያስፈልጋል። እሱን እዛ ስደርስ አብራራዋለሁ። ሁለተኛው የአዲስ ስም ጉዳይ ነው። አዲስ ስም ሁልጊዜ ቃል ኪዳን ስትገቡ የስም ለውጥ ይኖራል። ይሄ ጭቃ እግዚአብሔር የፈጠረው ጭቃ ስሙ አዳም ተባለ። አዲስ ስም። ድሮ ስሙ ጭቃ ነበር፣ አሁን ግን አዳም ተባለ። ያህዌ አፈር ወስዶ እስትንፋስ ጨምሮበት ሕይወት ሰጥቶት አዳም ብሎ ስም አውጥቶለት። ለነገራችን አዳም ማለት ቀይ አፈር ማለት ነው። አዳም ደም ከሚለው ቃል የመጣ ነው። አዳም ማለት ቀይ አፈር ማለት ነው። ስም አስፈላጊ ነው። ስም ባህሪን ይነካል። ባህሪን ያጠቃልላል። ስም ዲስክራይብ ያደርጋል፣ ዲፋይን ያደርጋል። ስም ሲሰጣችሁ ይህ አማራው ሀገር ከባድ የገዢ ስም አለው። ጌታቸው ይላል። ጌታቸው ብሎ ስም ያወጣል። የማ ጌታ? የገዢው መደብ ስም ነው። ግዛቸው ብሎ ስም ያወጣል። እነማን? እነዚ ሌሎቹን ግዛቸው። ሌላ ብዙ ስሞች አሉ። ደመላሽ የተዋጊ ስም ነው ይሄ ደግሞ በላይ ከሌላ ሁሉ በላይ ስም ካራክተር ይናገራል ባህሪ ዲፋይን ያደርጋል ቃል ኪዳን ስትገቡ ለዛ ለምትገቡለት ቃል ኪዳን አዲስ ባህሪ ሸዋንግዛው that's right ግሩም ስም ናኦሚ ሸዋንግዛው አብዛኛው የገዢው መደብ ስም ነው ይሄ የገዢው መደብ ስም ነው ባህሪ ነው የሚናገረው ስለዚህ አዳም ስም ተሰጠው ቃል ላልነው ደግሞ ለሶስተኛው ነጥብ ቃሉ ምንድን ነው እግዚአብሔር ለአዳም የነገረው ቃል ነው አዳም ከዛሬ ጀምሮ በዚህ በገነት ካለው ዛፍ ሁሉ ብላ ነገር ግን ከዚያች ከአንዲት ዛፍ እንዳትበላ በተረፈ ሁሉ ነገር ሰጥቻለሁ በሰላሚት ያ ነው ቃሉ የቃል ኪዳኑ መነሾ ማሰሪያው አንዱ ይሄ ነው ከዛ ደግሞ ምድርን ሙሏት ብዙ ተባዙ ምድርን ሙሏት ያም ቃል ነው እግዚአብሔር የሰጣቸው ቃል አያችሁ ቃል ኪዳን ያለ ቃል አይጸናም ምድረገነትን እንዲጠብቃት እንዲከባከባት ነገረው ያ ቃሉ ነው ይሄ እንግዲህ ቃሉ ነው ቃል ኪዳን ሲገባ እግዚአብሔር ዲስክሪፕሽን አለው ይሄን አርጉ ይሄን አታርጉ ብሎ ነው የሚገባው አራተኛው ነጥብ ማተምና ምልክት ያልኩት ነው በቃል ኪዳን ውስጥ ተጨባጭ ሆኑ ምልክቶች ማተሞች አሉ ለታማኝነት ሽልማት እንዳለ ለእንቢተኝነት ደግሞ እርግማን እንዳለ ሁለት ዛፎች ለምልክት ተለይተው እንደተጠቀሱ አንዱ የሚበላ ሲሆን ሁለተኛው የማይበላ ለቃል ኪዳኑ ጸንቶ የሚገኝ ሁለቱን ዛፎች ሲመለከት ትዝታ ይፈጠርበታል የኛው ዛፍ ልበላው ተፈቅዶልኛል ያኛው ዛፍ ተከልክያለሁ ምልክቱ ይሄ ነው ለአዳም የተሰጠው ለትውልድ መተላለፉ አምስተኛው ነጥብ ብዙ ተባዙ ያለው ነው ረዳት እንድትሆን ሔዋንን ሰጥቻለሁ እንግዲህ ብዙ ተባዙ ምድርንም ሙሏት ይሄ ለእናንተ የሰጠኋችሁ ቃል ኪዳን ለልጅ ልጅ ይተላለፍ ይሄ እንግዲህ የመጀመሪያው የአዳም ቃል ኪዳን እነዛን አምስት ምሰሶች አውታሮች የያዘ ሁለተኛው ቃል ኪዳን ያ ለአብርሃም የገባለት ቃል ኪዳን መለየት ምንድን ነው አብርሃምን ከዘርህ ከወገንህ ውጣ ተለይ አለው እኔ ወደ ማሳይህ ምድር ሂድ እነዚህ ዘመዶችህ ጨረቃ ያመልካሉ ከዋክብት ያመልካሉ ልዩ ልዩ የአሶራውያን አማልክት ያመልካሉ አንተ ግን አብርሃም ውጣ ከዚህ እንድትለይ ይፈልጋለሁ የቃል ኪዳኔ ልጅ እንድትሆን ከፈለግ ከዚህ ልማድ መለየት አለብህ ከዚህ ባህል መለየት አለብህ ብሎ አብርሃምን ውጣ አለው አብርሃም እንደ ሞተ ሰው ሆኖ ከአገሩና ከወገኑ ተለይቶ ቀረ ለአዲሲቱ ምድር ግን ለከነአን እንደ አዲስ ፍጡር ሆኖ ለአብርሃም መለየቱ እንግዲህ ይሄ ነው ባጭሩ አዲስ ስምሳ አዲስ ስም ለአብርሃም የተሰጠው ድሮ ስሙ አብራም ነበር አብራም አሁን ግን የብዙዎች አባት ነው ሲለው አብርሃም አለው ስሙን ለወጠለት ቃል ኪዳን ሁልጊዜ ስም ያስለውጣል ከዛን ጊዜ ጀምሮ ነው የእግዚአብሔር ህዝብ ዕብራውያን ተብለው መጠራት የጀመሩት እግዚአብሔርም ደግሞ ከዛን ጊዜ ጀምሮ ራሱን በአዲስ ስም መግለጽ ጀመረ። እግዚአብሔር ራሱ አዲስ ስም አመጣ። ስሜ ኤልሻዳይ ነው አለ። ከዛሬ ጀምሮ ስሜ ኤልሻዳይ ነው እያለ አዲስ ስም ሰጣቸው። አብርሃምን ደግሞ በዚህ ባለው በአዲሱ ስም የምድርን ገዢዎች ሁሉ እንዲወርስ ስልጣን ይሰጠዋል። ዘፍጥረት 14 ላይ ይሄ የስም ለውጥ ነው። ቃል የተባለውስ ለአብርሃም ተጨማሪ ቃላት ይነግረዋል። ለበረከት የሚሆን ዘር እንደሚሰጠው፣ ምድሪቱን እንደሚወርስ እና በተጨማሪ በትዕግስት ልጅ ጠብቅ፣ ልጅ እሰጥሃለሁ ይለዋል። ቃሉ ይሄ ነው፣ ለአብርሃም የተሰጠው ቃል። ማህተምና ምልክቱ ምንድን ነው? መገረዝ ነው። ቅድም ጠቅሼዋለሁ። ለአብርሃም የተሰጠው የቃል ኪዳን ምልክት መገረዝ ነው። ዘፍጥረት 17 ላይ ከዛም ጋር ተያይዞ ትታዘዝ በረከት ሰጥሃለሁ፣ ባትታዘዝ ደግሞ እርግማን አለ ብሎ አብርሃምን እነዚህ ምልክቶች ይሰጠዋል። አምስተኛው ለትውልድ መተላለፉ ነው። ለትውልድ ለመተላለፍ አብርሃም ልጅ ያስፈልገው ነበር። ይሄ ግዱ አምስተኛው ግድ የሆነው የቃል ኪዳን አውታር ስለሆነ እግዚአብሔር ከብዙ ዘመን በኋላ ካረጀ በኋላ ይስሐቅን ሰጠው። እነዚህ ልጆችን ዘፍጥረት 18 ላይ በያህዌ መንገድ እንዲጸኑ አስተምራቸው ብሎ ቃል ኪዳኑ ለልጅ ልጅ እንዲተላለፍ እግዚአብሔር ለአብርሃም ይናገራል። የሙሴ ቃል ኪዳን መለየት ምንድን ነው? ሙሴ ቃል ኪዳን ላይ የእግዚአብሔርን ሕዝብ ይዘህ ከምድረ ግብጽ ለይተህ ውጣ፣ ወደ ማርና ወተት ወደምታፈሰው ወደ ከነአን ምድር ሕዝቤን አውጣልኝ ብሎ ቀይ ባህርን ተሻግሮ አዲስ ፍጥረት ሆኖ ከነአን እንዲገባ ሙሴን ተለይ ይለዋል። አዲስ ስምስ ምንድን ነው? ይህ የፈለሰው የእግዚአብሔር ሕዝብ እስራኤል ተብሎ መጠራት ጀመረ። ስሙ እስራኤል ነው። እግዚአብሔርም እኔ ያህዌ ነኝ ብሎ አዲስ ስም ተገለጠላቸው። ዘጸአት 3:15 ላይ ታያላችሁ። እግዚአብሔር ራሱ ያህዌ ነኝ ብሎ አዲስ ስም፣ ፊት ኤልሸዳይ ነኝ አለ፣ አሁን ደግሞ ያህዌ ነኝ እኔ ብሎ አዲስ ስም በአዲስ ስም ተከሰተላቸው። ለዚሁም አዲስ ህዝብ ደግሞ መዋቅር ተሰጠው። ስም ማለት አንዱ ስልጣን ማስተላለፊያ ነው። ስለዚህ አዲስ የመሪ መዋቅር ተሰጠው። ሙሴ መሪ፣ አሮን ተከታይ፣ ካህናት ከአሮን በታች ያሉት ሌዋውያን ሽማግሎች እያለ ያ መዋቅር ይሰጣል። ይሄ ከስም ጋር የተያያዘ ነገር ነው። የሙሴን ቃል ኪዳን ስንመለከት ቃል የሚለውስ እግዚአብሔር ለህዝቡ አዲስ መተዳደሪያ ቃል ሰጠ። ዘጸአት 20 ላይ አስርቱን ትእዛዝ የቃል ኪዳኑን ህግ ለሙሴ ሰጠው። አራተኛው ምልክት ማህተምና ምልክት ያልነው የማደሪያ ድንኳን ስራልኝ፣ በዚያ ስፍራ እኔ መጥቼ ህዝቤ መሀል ኖራለሁ፣ ክህነትን ካህናትን ደግሞ አዘጋጅልኝ፣ ልብሳቸው በዚህ በዚህ ልብስ ይለያሉ፣ ምልክታቸው ይሄ ነው፣ መስዋዕቶች አሉ፣ የሚታረዱ በጎች፣ የቀንድ ከብቶች፣ ምልክታቸው ይሄ ነው። ከዚህም ጋር አብሮ እርግማንና በረከትን ሰጠው። ማህተምና ምልክት አለው ቃል ኪዳን። አምስተኛ ለትውልድ መተላለፉ ኦሪት ዘዳግም የተጻፈው ለዚህ ለተተኪው ትውልድ መመሪያ እንዲሆን ነው። ተተኪው ትውልድ በኢያሱ መሪነት አዲሲቱን ምድረ ከነአንን እንዲወርስ መመሪያ ተቀበለ። ሙሴ ሞተ፣ ተቀበረ፣ አዲስ ትውልድ ተተካ። ለትውልድ ተላለፈ። ያ የተካው ትውልድ አዲሲቱን መሬት ወረሰ። አትሰልችሁ፣ ደከማችሁ፣ ሰለቻችሁ፣ ካላዳመጣችሁ ኢንተረስቲንግ አይሆንም። ኦኬ፣ ታንክ ዩ ክሩቤል። ከዚህ ቀጥሎ በክርስቶስ ኢየሱስ ያገኘነውን ቃል ኪዳንና ስለ ጋብቻ ቃል ኪዳን ተናግሬ አበቃለሁ። አይዟችሁ፣ ደርሰናል እዛ። ቀጥላለሁ። በክርስቶስ ኢየሱስ ለቤተ ክርስቲያን ስለ ተሰጠው ቃል ኪዳን ነው። እዚህ ላይ መለየት ምንድን ነው? መለየት በክርስቶስ የሆኑ ሁሉ ለዓለም ምኞትና አሰራር እንዲሞቱ ቃሉ ያዛል። መለየት ማለት ሌላውን ከምናመልከው ነገር ሁሉ ተለይተን ክርስቶስ ኢየሱስን ማምለክ ማለት ነው። ክርስቶስ ኢየሱስን መቀበል ማለት ነው። ያን ጊዜ በክርስቶስ የሆኑ ሁሉ አዲስ ፍጥረት ይሆናሉ ይላል። ከድሮው አሮጌው ሕይወት፣ ከኃጢአት ኑሮ፣ ተገዥነት መለየት፣ ያ ነው በክርስቶስ ኢየሱስ ያለው ቃል ኪዳን የሚፈልግብን። በጋብቻ የሚመሰለው ሙሽሪት ቤተ ክርስቲያን ለሙሽራው ለክርስቶስ ኢየሱስ ታማኝ ሆና ለእሱ እንድትለይ ሙሽራይቱ ለእርሱ ብቻ የተለየች እንድትሆን እና ቅድስና ራሱ ይሄንን ይናገራል። ቅድስና ራሱ መለየት ማለት ነው። መቀደስ ማለት መለየት፣ ከመጥፎ ዓላማ ለጥሩ ዓላማ መለየት፣ ከርኩሰት ወደ ቅድስና መለየት። ስለዚህ ክርስትና የመለየት ሕይወት ነው። መለየት ከሌለ ክርስትና የለም፣ ወይም ክርስትናው ውሸት ይሆናል ማለት ነው። መለየት ከሌለ ይሄ በጣም አስፈላጊ ነገር ነው። አዲስ ስምሳ የእግዚአብሔር ሕዝብ አዲስ ስም ተሰጠው በክርስቶስ ኢየሱስ። ክርስቲያን ተባለ። የእግዚአብሔር ወገን፣ የተለየ ህዝብ፣ የንጉሥ ካህናት ተባል። ሀሌሉያ። አዲስ በተገለጠው በአብ በወልድ በመንፈስ ቅዱስ ስም እንጠመቃለን። እዚህም አዲስ የስልጣን መዋቅር ተሰጠ። ኢየሱስ የቤተ ክርስቲያን ራስ፣ ኢየሱስ ጌታ ነው ተባለ። ኢየሱስ ጌታ ነው። በምድርም ላይ የሚያገለግሉትን ሾመ። ፓስተሮችን፣ ሽማግሌዎችን፣ ዲያቆናትን ለሕዝቡ ሰጠ። አዲስ ስም፣ አዲስ ባህሪ። ለክርስቲያኖች የተሰጠ ብዙ ብዙ የእግዚአብሔር ሕዝብ ኤክሌሲያ ብዙ የተሰጠ ስም አለ። ያ በክርስቶስ ኢየሱስ ያለው ቃል ኪዳን የሚፈልግብን የቃል ኪዳን ሁለተኛው አውታር ነው። ሶስተኛውስ ቃሉ ራሱ። እግዚአብሔር ለሕዝቡ በአዲስ ቃል መናገር ጀመረ። አዲስ ኪዳን ተብሎ መጽሐፍ ተጽፎ ተሰጠን። በክርስቶስ ኢየሱስ ያለን የመሐላው ቃል ዝርዝሩ ያለው አዲስ ኪዳን ውስጥ ነው። በዘመናት ሁሉ በተለያየ መንገድ ሲናገር ቆይቶ በዚህ በመጨረሻ ዘመን በቃሉ ተናገረን። ሀሌሉያ። ቃሉም ኢየሱስ ክርስቶስ ነው። ኢየሱስን ሰጠን። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ቃልም ስጋ ለብሶ በእኛ አደረ። በክርስቶስ ኢየሱስ የተሰጠን ቃል ማህተሙና ምልክቱስ ምንድን ነው? የአዲስ ኪዳኑ ቃል ኪዳን መገረዝ፣ የስጋ ግዝረት ቀረ፣ የእንስሳት መሰዋት ቀረ። አዲሱ ምልክት ተሰጠን። የኢየሱስ ደም የጌታ እራት። በየጊዜው የጌታን እራት ስንወስድ ያ ምልክታችን ነው። ሞቱንና ትንሣኤውን የምናስብበት፣ የእኛንም ሞትና ትንሣኤ የምናስብበት። ጥምቀት ተሰጠን፣ ያም ምልክታችን ነው። አራተኛው ማታና ምልክቴ ነው። አምስተኛውስ ለትውልድ መተላለፉ። አዲሱ ቃል ኪዳን ለትውልድ መተላለፍ አለበት። የቤተ ክርስቲያን አገልጋዮች በተለያየ ስም ተሰጡ። ሐዋርያት፣ ወንጌላውያን፣ ፓስተሮች፣ አስተማሪዎች፣ ነቢያት በዓለም ሁሉ ተሰማሩ። ወንጌልን ስበኩ ተባለ። ምንድን ነው ይሄ? ለትውልድ መተላለፉ ጉዳይ ነው። ወንጌልን ስበኩ፣ ወደ ዓለም ሁሉ ሂዱ፣ ያጠመቃችኋቸው ደቀ መዛሙርቴ አድርጓቸው። ስለዚህ በክርስቶስ ኢየሱስም ያለው ቃል ኪዳን መለየት አለው፣ አዲስ ስም አለው፣ ቃል አለው፣ ማህተምና ምልክት አለው። ለትውልድ የመተላለፉ ጉዳይ እያንዳንዱ ቃል ኪዳን ውስጥ ቅድም እንዳልኩት እነዚህ አምስት ምሰሶዎች ቆመዋል። ከእነዚህ ከአምስቱ አንዱ ከፈረሰ ቃል ኪዳኑ ፈረሰ ማለት ነው፣ ወይም ይጎዳል። አምስተኛው ነው የመጨረሻው። ያው ስለ ጋብቻ ስለሆነ ትምህርቱ ስለ ጋብቻ ቃል ኪዳን ትንሽ ተናግሬ ለማብቃት እሞክራለሁ። የጋብቻ ቃል ኪዳን መለየት ምንድን ነው? ጋብቻ ላይ አዳም ሞትን በመሰለ ከባድ እንቅልፍ ከእለት ሕይወቱ ከብቸኝነቱ ተለየና አንቀላፋ። አዳም ሞትን በመሰለ ከባድ እንቅልፍ ወደ ጋብቻ ስትገቡ እናንተ ወንዶች ከድሮ ሕይወታችሁ ከብቸኝነታችሁ ልትለዩ ነው ማለት ነው። አዳም እንደተኛ ያህዌ ከጎኑ አጥንት ለየ። የለያትን አጥንት ሴት አድርጎ ሰራት። ከአሮጌው ነገር አዲስ ነገርን አወጣ። አሳምሮ አቆነጃጅቶ ረዥም ጸጉር ሰጥቶ ለአዳም መልሶ አበረከታት። አዳም በዛን ጊዜ ሌላ ሰው አልነበረም። የዛሬ አዳሞች ግን ከድሮ ገርል ፍሬንዶች መለየት፣ ከድሮ ሪሌሽን ከእናት ከአባት እንኳ ይለያል ይላል። ከሚስቱም ጋር ይጣበቃል። መለየት አስፈላጊ ነው። ድሮ ከምትናፍቁት ከማማ ወጥ አዲሱ ወጥ ባይጣፍጥም ቢጎረናም ተለይተሃልና የእናቴ ወጥ ናፈቀኝ እንዳትል፣ አለዚያ በወጥ እንጨት ትቀምሳለህ። ወንዶች ብዙ የምንለየው ነገር አለ። ትዳር ውስጥ ስንገባ ከድሮ ጓደኞች ወደ መጥፎ ነገር የሚመሩን፣ ወደ ስህተት ቦታ እንሂድ የሚሉን፣ ኃላፊነት የሌላቸው የትም የሚያመሹ ጓደኞች፣ ከእነሱ መለየት። ከጸባያችን ሁሉ ከድሮ የገንዘብ አወጣጥ ባህል መለየት። ድሮ ውጭ እናመሽ እንደሆነ ከዚያ መለየት፣ በጊዜ መግባት። እግዚአብሔር ይባርካችሁ። አንዳንዶቻችሁ ትረዱኛላችሁ እዚህ እንዳስተምር እና በተለይ ፈገግታችሁን ሳይ ደግሞ በቃ ደስ ይለኛል። እነ ጂዘስ አወር ሀይ ፕሪስት፣ ናኦሚ፣ ውሮ፣ ኪሩቤል ሚሽን 2020 መለየት ያስፈልጋል። ብዙ ችግር የሚፈጠረው ወንዶች ሚስት እናገባና አሁንም እማማ እንላለን፣ አሁንም እናኮርፋለን። እና ማማ ቀርታለች፣ ጥርስን ነክሰ እንግዲህ ባል መሆን ነው። ኦኬ፣ መለየት አስፈላጊ ነው። በዚህ ላይ ምሽቱን ባጠፋ እችላለሁ። ይሄ መለየት ጉዳይ የወንዶች ችግራችን ስለማንለይ ነው። ትዝታው፣ የድሮው ነገር፣ ነጻነታችን ይናፍቀናል። ብዙ ነገር አለ ትዳር የሚያመጣው ብዙ ነገር አለ። አንዳንዱ እንደ ቀንበር ሊሆን ይችላል። ልታደርጉ የማትፈልጉት ነገር ሊሆን ይችላል። ከዛ ከድሮ ህይወት መለየት ያስፈልጋል። አዲስ ስምሳ ጋብቻ ላይ አዳም ለሚስቱ ስም አወጣላት ሔዋን ብሎ። አገራችን በባህላችን ሰርጉ ምሽት የዳቦ ስም ይወጣል አይደለም? ከዚህ ጋር የተያያዘ ባህል ነው። የዳቦ ስም ብዙ ጊዜ የሚወጣው ስም ቆንጆ ቆንጆ ስም ነው። አመለ ወርቅ፣ የገነት ወርቅ፣ ብዙ ደግሞ ወርቅ ይበዛዋል። እርካቢሽ ወርቅ እየተባለ ስም ይወጣል ለሙሽራይቱ። ከዛሬ ጀምሮ ባል ካገባች በኋላ አዲስ ስም ይሰጣታል። በተለይ ያን ስም የሚያወጡት የሙሽራው እናት ናቸው። ለምን እንደሆነ አይታወቅም። ሙሽሪትና የሙሽራው እናት ብዙ ጊዜ እሳትና ጭድ ይሆናሉ። እሳቸው ልጄን አከሳችብኝ ይላሉ፣ እሷ ደግሞ ባሌን እየወሰዱ ይመክሩታል ትላለች። እሳትና ጭድ እንዳይሆኑ ከመጀመሪያ ቀን እሳቸው አመለ ወርቅ ብሎ ይጠሯታል። ኦኬ። በዘፍጥረት ውስጥ እሷ ከኢሽ ወጥታለችና ኢሻ ትባላለች ይላል የዕብራይስጡ እንትን ቃል። ኢሽ ወንድ ነው፣ ኢሻ እሷ ማለት ነው። ኢሽ እሱ ነው፣ ኢሻ እሷ ናት። ከኢሽ ወጥታለችና ኢሻ ትባላለች። አዲስ ስም፣ አዲስ የስልጣን መዋቅር ይሰጣል። ወንድ በፍቅር ይቅርታ፣ ሴት በፍቅር ለወንዱ እንድትገዛ፣ ወንዱም ሚስቱን እንዲወድ ክርስቶስ ቤተ ክርስቲያን እንደወደደ፣ ወንዱ መሪ የሴት ራስ ሆነ። ይሄ ሁሉ አዲስ ስም፣ አዲስ የስልጣን መዋቅር፣ አዲስ ሪስፖንሲቢሊቲ። ቃልሳ ያማ ቃል ኪዳኑ ነው። ካህኑ ፊት ቆማችሁ በሐዘን በሞት በህመም አልለይሽም አልለይህም ከዛሬ ጀምሮ አንቺን ብቻ ሚስቴ አድርጌ ልወስድ፣ አንተን ብቻ ባሌ አድርጌ ልቀበልህ፣ በእግዚአብሔርና በዚህ ጉባኤ ፊት እምልልሃለሁ። ተብሎ በህዝብ መሀል የሚነበበው ቃል። ሌላው ቃል ከሚስቱ ጋር መጣበቁ፣ አንድ አካል መሆኑ የእግዚአብሔር ቃል የሰጠው። ስለ ባልና ሚስት ብዙ የተሰጠ ቃል አለ፣ መጽሐፍ ቅዱሳችሁ ውስጥ ታውቁታላችሁ። አራተኛው ማህተምና ምልክት። ማህተሙና ምልክቱ የጋብቻው ሰሞኑን ስናገር ነበር፣ አልጋው ነው። የመጨረሻው ማህተም ሚስት ከባሏ ጋር ብቻ የምታደርገው፣ ባል ከሚስቱ ጋር ብቻ የሚያደርገው አልጋው ነው። ያ ነው እንግዲህ ኡልቲሜት የሆነው ይግባኝ የሌለው ማህተምና ምልክት ያ ነው ያ ነው። አዳምና ሔዋን ራቁታቸውን ነበሩ ግን አይተፋፈሩም ነበር ይላል ቃሉ። ይሄ ነው ትልቁ የጋብቻ ምልክት። አልጋ እንዴ ነጠላና አግብታል ምንድነው አልጋው ያልከው? ጫሉን ብዬ ነው አልጋ ብዬ ጠራሁት። አልገባም ሪሊ? ባልና ሚስት አብሮ ሲተኙ ምን እንደሚያደርጉ አታውቅም? አሁን ገብቷል። ኦኬ ማህተሙ ምልክቱ የጋብቻ እሱ ነው። ሴክስ ነው ማለቴ ነው። አራተኛው ለትውልድ መተላለፉ ምንድን ነው? ቃል ኪዳኑ እንዴት አድርጎ ነው ለልጅ የሚተላለፈው? ሌሎች ህጻናት በመወለዳቸው ወንዶችና ሴቶች በመገኘታቸው ባልና ሚስት ብዙ ተባዙ ተብለዋልና ያ ሲሆን መጪው ትውልድ ሁሉ የያህዌ ጸጋ የሚሳተፈው በዚህ መንገድ ነው። ሚልኪያስ ላይ ሁለቱን ያንድ ያደረገው ለምንድን ነው ብሎ ይጠይቅና ጻድቅ ዘር ፈልጎ ነው ይላል። ስለዚህ ቃል ኪዳን ለትውልድ መተላለፍ አለበት፣ በጋብቻ ውስጥ ልጆች መወለድ አለባቸው ነው ባጭሩ። ልጆች ደግሞ ሊወለዱ የሚችሉት ነጥብ አራት ማህተሙና ምልክቱ ሲፈጸም ነው። ወንድሜ ኪሩቤል አይሆን አሁን ገብተዋል። ኦራይ ለትውልድ መተላለፉ ይህን ጠቅሼዋለሁ። ስለዚህ በጋብቻ ውስጥ እነዚህ አምስት አውታሮች አሉ፣ እነዚህ አምስት ምሰሶዎች አሉ። መለየት፣ አዲስ ስም፣ ቃል፣ ማህተምና ምልክት፣ ለትውልድ መተላለፉ። በእያንዳንዱ ካቨናንት ውስጥ እነዚህን አምስት ነጥቦች ተመልክተናል። እንግዲህ እነዚህ አምስት አውታሮች የጋብቻችሁ መመሪያ መሳሪያ ናቸው። ጋብቻችሁ የሚሰናከለው ከነዚህ ከአምስቱ አንዱ ወይም በርከት ያሉት ሲጓደሉ ነው። እዛ ውስጥ ጉድለት ካለ ጋብቻችሁ ችግር ይፈጥራል። ችግር ሲፈጠር እነዚህን እንደ መፈተኛ መሳሪያ አድርጓቸው። ምንድን ነው የጎደለው? ምናልባት አንዳቸው ያልተለዩት ነገር ይኖራል፣ ያ ችግር ይፈጥራል። አለመለየት ካለ በሷ ወይም በሱ በኩል በተለያየ መንገድ ሊተረጎም ይችላል። ይሄ ችግር ሊፈጠር ይችላል። ሌላው አዲስ ስም ነው። የስም ለውጥ፣ የስልጣን መዋቅር፣ በዚህ በኩል ችግር ከተፈጠረ ጋብቻው ይሰናከላል። የቃሉ ጉዳይ አለ፣ የማህተሙ የምልክቱ አለ፣ ማህተምና ምልክት። የአልጋው ጉዳይ ትክክል ካልመጣ የመግባባት ጉዳይ ችግር ይመጣል። ወጡ ይጎረናል፣ እንጀራው ያራል። ያጎረፈች ሴት ጥሩ ናት አታቀርብም። ይህን ማለቴ ነው። እነዚህ እንደ ሊትመስ ቴስት ናቸው። ሊትመስ ቴስት እነዚህ አምስት ነጥቦች የትኛው ቢጎል ነው ጋብቻዬ ላይ አለመግባባት የመጣው ብላችሁ በእነዚህ በአምስቱ አውታሮች እንደ ኤክስሬ ልትመረምሩ ይገባል ትዳራችሁን። የቱ ጋ ነው ያስቀየምኳት ያስቀየምኩት? ምናልባትም በትውልድ ጉዳይ ይሆናል። አንዱ ልጅ ይፈልጋል፣ አንዱ ልጅ አይፈልግም። በዛም ጋብቻ ሊሰናክል ይችላል፣ ወይም በልጅ አያያዝ ሊሆን ይችላል የመሳሰለውን። ይሄ ትልቅ መመሪያ ይሆናችሁ። በእነዚህ በአምስት መመሪያዎች በመጠቀም ህይወታችሁን ልትመረምሩ ትችላላችሁ። የሚገጥማችሁ ጉድለት ማናቸውም ከነዚህ አምስት ነጥቦች የወጣ አይሆንም። ተፈላጊው ነገር ከመረመራችሁ በኋላ እርስ በርስ መወያየት፣ ቅርታ መጠያየቅ፣ ንስሐ መግባት፣ ይቅር መባባል፣ ጌታ ፊት ቀርባችሁ ማስተካከል የመሳሰለውን ማድረግ ትችላላችሁ። እንግዲህ በዚህ መንገድ ነው ሁለት የሚዋደዱ ሰዎች ተጣምረው አንድ የሚሆኑት፣ ከወንድምና ከእህት ይበልጥ መቀራረብ የሚችሉት፣ አብረው የጌታን ታላቅነት መመስከር የሚችሉት፣ አንዱ ለሌላው መከላከል፣ መቆም፣ መሟገት የሚችለው በዚህ መንገድ ነው። እነዚህ አምስት የቃል ኪዳን አውታሮች ለክርስትና ህይወታችሁ ብቻ ሳይሆን ለትዳራችሁም አስፈላጊ ናቸው። እግዚአብሔር የተባረከ ይሁን። በጋብቻ ህይወት ችግር ያላችሁ፣ ቃል ኪዳን መጠበቅ ያቃታችሁ፣ ከጌታ ከኢየሱስ ጋር በደሙ ቃል ኪዳን ያልተሳሰራችሁ ወደ ጌታ ልትመጡ ያስፈልጋል። መለየት ያቃታችሁ፣ የታመናችሁበትን የኢየሱስን ስም ማስከበር ያቃታችሁ፣ የእግዚአብሔር ቃል የማይጥማችሁ፣ በሕይወታችሁ የቅድስና ፍሬ ምልክት ያጣችሁ፣ ፍሬ ማፍራት አቅቷችሁ ዘለቄታ ያለው ነገር ለመጪው ትውልድ ማቆየት ያቃታችሁ፣ ይሄ የንስሐ ጊዜ ነው። ይሄ ጌታ ፊት ራሳችሁን የምትመረምሩበት ጊዜ ነው። ይሄ በጸሎት በጌታ ፊት ጊዜ ወስዳችሁ በጾም በጸሎት ራሳችሁን የምትመረምሩበት ጊዜ ነው። አሁንም ትምህርቱ መጨረሻ ላይ ሁላችን የምንጠይቀው ጥያቄ አለ። ጌታ ሆይ እንዴት ነው የምንችለው? እንደዚህ ፍጹማን ሆነ መኖር እንዴት እንችላለን? እንደገና ወደ ቀራንዮ መስቀል ተመልከቱ። የእምነታችሁን ራስና ፈጻሚ የሆነውን ኢየሱስ ክርስቶስን እየተመለከታችሁ ይላል የዕብራውያን ጸሐፊ። ኢየሱስ ክርስቶስን ተመልከቱ። መሐሪ ነው። ተጣመመውን የሚያቃና፣ ተሰበረውን የሚጠግን፣ ተበላሸውን የሚተካ እሱ መሐሪ ነው። ባለፈው እንዲሆነ እንዲህ አልሆንም ብላችሁ ስትጨነቁ፣ ህሊናችሁን በገዛ እጃችሁ ስትደበድቡ አትኑሩ። ወጤቨር ዩ ሀቭ ደን ንስሐ ግቡ። ንስሐ ግቡና ጌታ የሚሰጣችሁን ተቀበሉ። በአዲስ ህይወት ጌታ አብዝቶ አብዝቶ ይባርካችሁ። አንድ ሰዓት ከ17-18 ደቂቃ ተናግሬያለሁ። ኢየሱስ ይባርካችሁ። አሁን ደስ የሚለኝ አንድ ሁለት ሰዎች እጃችሁን ብታወጡና እኔም ጉሮሮ ይረፍ፣ ሁለት ሰዎች እጃችሁን አወጣችሁ ብንጸልይ አብረን የሰማነውን ቃል ንስሐ የምንገባበት ነገር ቢኖር አንድ ወንድም አንድ እህት እንድትጸልዩ ፈልጋለሁ። ባካችሁ እስቲ እሺ በሉ። ጸልዩ ብሎ መለመንም እኮ እንዴት ያሳፍራል! በጣም ያሳፍራል። ጸልይ፣ ጌታ ፊት እንቅረብ ነው ያልኩት። እና እስቲ አንድ ወንድም አንድ እህት እስቲ እንጸልይ። እጃችሁን አውጡና ማይክሮፎኑን ልስጣችሁ። እንግዲህ እጠብቃለሁ፣ ቁጭ ብዬ እጠብቃለሁ። ልጸልይ ወይ ብላችሁ እስክትጸልዩ ድረስ ውሮ ታንኪዩ ታንኪዩ ዩ አር ኦልዌይስ ዴር ታንኪዩ። እሺ እህት አግኝተናል።